ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በመርሃዊ ከተማ ከ80 በላይ ሲቪሎች መገደላቸውን ኢሰመጉ አስታወቀ።
ከ80 በላይ በግጭቱ ያልተሳተፉ አካላት የተገደሉ እዚህ ውስጥም 2 ሲቪሎች እንደዚሁም ደግሞ የ17 ዓመት ታዳጊ የሚገኝበት ግድያውን በአጠቃላይ በተመለከተ ቤት ለቤት በመዘዋወር ጭምር ግድያ እንደተከናወነ እና ይህ ደግሞ የጅምላ ግድያ ነው የሚያካትት መሆኑን ነው የአይን እማኝ ይችላል።
የኢሰመጉን ምክትል ዋና ዲሬክተር አቶ ተስፋዬ ግመቹን ነው ያደመጣችሁት። ይህንና ሌሎችም የአገር ውስጥና የውጭ አገር ዘገባዎችን ይዘን ቀርበናል። ረቡዕ ጥር 29 2016 ዓ.ም ክብራትና ክብራን እንደምናመሻችሁ። ሳስተናግዳችሁ የማመሸው እንግዶች ለነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ፕሮግራሙን ከስቱዲዮ ምታቀናብርልን ብርሃን ኃይሉ ነች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ መከታተል ትችላላችሁ። እስከ 4 ሰዓት አብራችሁን እንድታመሹ እየጋበዝኩ አሁን በቀጥታ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ። ከምሽቱ ዋና ዋና ዜናዎች መካከል በኬንያ አንድ ሰው በጅብ ተበልቶ ስለመሞቱ፣ የመቋድሾ ባለስልጣናት ከትናንት በስቲያ የደረሱትን የቦምብ ፍንዳታ መንስኤዎች እየመረመሩ ስለመሆኑ ነው፣ በሎስ አንጀለስ ከባድ ዝናብና ጎርፍ አደጋ ስለማድረሱም ቀጥሏል፣ የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። ከኬንያ ዋና ከተማ ከናይሮቢ ወጣ ብሎ በሚገኝ ዩኒቨርሲቲ አጠገብ አንድ ሰው በጅብ ተበልቶ ሲሞት ሌሎች 2 ሰዎች ላይ ጉዳት ደረሰ። ከትናንት በስቲያ ሰኞ በደረሰው ጥቃት ከተጎዱት መካከል አንዱ የኬንያ መልቲሚዲያ ዩኒቨርሲቲ ተማሪ እንደነበረ ተገልጿል። የዩኒቨርሲቲው ተማሪዎች የደህንነት ችግር እንዳለባቸው በመግለጽ መንገዶች ዘግተው ተቃውሞ አሰምተዋል። በቪኦኤ ማይክል ብራውን እና በአሶሺየትድ ፕሬስ የተዘጋጀውን ዘገባ አስማማው አየነ እንደሚከተለው ያቀርበዋል።
ከጫካ የወጡ ጅቦች በነዋሪዎች ላይ ጥቃት ያደረሱት የናይሮቢ ብሔራዊ ፓርክ እና ኦጋን ታሮንጋ የምትባል ከተማን በሚያገናኙ መንገዶች አካባቢ መሆኑ ተመላክቷል። ጅቦች በልተውት የሞተው አንቶኒ ፓሻ የአካባቢው ነዋሪ ሲሆን፣ ጅቦች ያገኙትም ከቤቱ በቅርብ ርቀት በሚገኘው ጫካ የማገዶ እንጨት እየለቀመ ሳለ መሆኑን ቤተሰቦች ተናግረዋል። የሟቹ ቤተሰብ አባል ካጅሌሲያን በዘመዱ ላይ የደረሰውን ሲያስረዳም
ልጁ ጫካ ውስጥ እንዳለ ነው ጅቡ ያሳደደው። ወደዚህ ሲሮጥ ጅቦቹ ተከተሉትና ደረሱበት። ከዚያም በሉት። ያው እዚያ ጋር ነው ማገዶውን የጣለው። ከዚያም ይዘው ወደ ወንዝ እየጎተቱ ወስደው ጨረሱት። በጥርሳቸው እንዲያዙት ወደ ጫካው ገብተዋል።
የሟቹ ወንድምም ሙዮንዳ ጩኸት ሰምቶ ሊረዳ ሲሄድ የተበላው የራሱ ወንድም መሆኑን አላወቅም ነበር። ጅቦቹ ነክሷቸው የቆሰሉት 2 ሰዎች ሆስፒታል የገቡ ሲሆን አንደኛው ተጎጂ በአደገኛ ሁኔታ ላይ ነው ተብሏል። በጅብ የመበላት አደጋ በብዛት በማይሰማበት በሆነ አካባቢ የደረሰው አደጋ የብሔራዊ ፓርክ ዳርቻ ነዋሪዎችን አሸብሯል። የሟች ዘመድ ግላዲስ ሜንጎ መንግስት ጥበቃ መስጠት እንዳለበት አሳስባለች።
መንግስት ሊረዳን ይገባል። ይህ ቤተሰብ እርዳታ እንዲያገኝ እንፈልጋለን። እዚህ ቤት ውስጥ ላሞች ተበልተዋል፣ ፍየሎች ተበልተዋል፣ አሁን ደግሞ ሰው ተበላ። ሟቹን ምንም አልቀራቸውም፣ ሙልጭ አድርገው በልተውታል። 2 ሰዎች ደግሞ ሆስፒታል ገብተዋል። ከባለስልጣናት ምንም አይነት እርዳታ አልተሰጠንም። እስከ መቼ ነው የምንሰቃየው?
ጅቦቹ ያቆሰሉት የዩኒቨርሲቲ ተማሪው ከባድ የአካል ጉዳት እንደደረሰበትም ተገልጿል። ጥቃቱን ተከትሎም የደህንነት ስጋት አለብን በሚል ለተቃውሞ የወጡ የዩኒቨርሲቲ ተማሪዎች መንገዶችንም ዘግተዋል ተብሏል። አንዱ ተማሪ እንደሚለው መንግስት የዱር እንስሳት እንቅስቃሴ መገደብ ይገባው ይሆናል። ተማሪዎቹ እዚህም እዚያም ስለሚንቀሳቀሱ ከጫካ ባመለጡ እንስሳት ጉዳት ሊደርስባቸው ይችላል ብሏል። ናይሮቢ ዳርቻ ባሉ አካባቢዎች የጅቦች ጥቃት እየጨመረ መምጣቱን ተከትሎ የሀገሪቱ የዱር እንስሳት አገልግሎት ነዋሪዎቹ ችግሩ ሲገጥማቸው ምን ማድረግ እንደሚችሉ የሚያስረዱ መመሪያዎችን ይፋ ለማድረግ ተገዷል። በማይክል ብራውንና አሶሺየትድ ፕሬስ ለተጠናከረው ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
ከአንድ ሳምንት በፊት መቋዲሾ ከተማ በሚገኘው ትልቁ ባርካ ገበያ ከፈነዳውና ቢያንስ 8 ሰዎችን ከገደለው ቦምብ ፍንዳታ በስተጀርባ ማን እንዳለ ለማወቅ የከተማዋ ባለስልጣናት እየጣሩ ነው። ፍንዳታው ተያይዘው በተሰሩ የኤሌክትሮኒክስ መሸጫ መደብሮች ላይ ያነጣጠረ መሆኑን የንግድ ባለንብረቶች ተናግረዋል። የመቋዲሾ ባለስልጣናት ፍንዳታው የደረሰው በመደብሮች ውስጥ በተቀበረ ፈንጂ መሆኑን ከመግለጽ ውጪ ከፍንዳታዎቹ በስተጀርባ ስላለው ምክንያት ምንነት አልገለጹም። ይሁን እንጂ ለመገናኛ ብዙሃን መግለጫ የመስጠት ፍቃድ ያልተሰጣቸው በመሆኑ ስማቸው እንዲገለጽ ያልፈለጉ አንድ የደህንነት ሰራተኛ የጥቃቶቹ ምክንያት እንዲገለጽ ያልፈለጉ አንድ የደህንነት ሰራተኛ የጥቃቶቹ ምክንያት በመደብሮች ውስጥ ከተተከሉ የደህንነት ካሜራዎች ጋር የተያያዘ መሆኑን ለአሜሪካ ድምጽ የሶማሊኛው ቋንቋ አገልግሎት ተናግረዋል። ባለፈው ዓመት የሶማሊያ የደህንነት ተቋማት የንግድ ባለቤቶች የደህንነት ካሜራዎችን እንዲተክሉ አሳስበው ነበር። አንዳንዶቹ የንግድ መደብሮች ባለቤቶች የካሜራዎቹ መተከል ከሚቃወሙ የእስላማዊ ጽንፈኛ ቡድን አልሸባብ አባል መሆናቸውን ከገለጹ ያልታወቁ ሰዎች የማስጠንቀቂያ ጥሪ ደርሷቸው እንደነበር ተናግረዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ በኪቭና ሚኮላይቭ ውስጥ ዛሬ ረቡዕ በደረሱ የሩሲያ ሚሳኤል ጥቃቶች ቢያንስ 5 ሰዎች መገደላቸውን ተናገሩ። አገራችን ላይ የደረሰ ሌላ ግዙፍ የሩሲያ የአየር ጥቃት ሲሉ በማህበራዊ የመገናኛ መድረክ ላይ የተናገሩት ዘለንስኪ 6 ግዛቶች በጠላት ጥቃት ስር ሆነዋል፣ በአሁኑ ወቅትም ሁሉም ሰራተኞቻችን ይህ ሽብር የሚያስከትላቸውን ጉዳቶች ለማስወገድ እየሰሩ ነው ብለዋል። የዩክሬን ጦር 20 ድሮኖች፣ 36 ክሩዝ ሚሳኤሎች፣ 5 ተመሪ ኤስ ሚሳኤሎችና 3 የባለስቲክ ሚሳኤሎች ተካተቱበት ትልቅ የሩሲያ ጥቃቶች መሽጎድጎዳቸውን ዘርዝረዋል። የዩክሬን አየር መከላከያ ከ20 ሰው አልባ አውሮፕላን ወይም ድሮኖች መካከል 15ቱን፣ ከ44 ሚሳኤሎች ደግሞ 22ቱን ማምከኑን የዩክሬን አየር ኃይል አስታውቋል። ሩሲያ በማይኮሌቭ ባደረሰችው ጥቃት 1 ሰው ሲገደል በከተማይቱ የሚገኙ በርካታ ቤቶች መውደማቸውን ዘለንስኪ ተናግረዋል። ኪቭን በመጎብኘት ላይ የሚገኙት የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል የዛሬውን ረቡዕ የዩክሬን ጉብኝታቸው የአየር ጥቃት አደጋ ማስጠንቀቂያ ደወል እየተሰማ ከአደጋው በተጠለሉበት ሁኔታ ውስጥ ነው የጀመሩት መሆኑን በኤክስ የማህበራዊ መድረክ ላይ ባሰፈሩት መልእክት አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን ስለ ካንሰር ምርመራቸውና እሱንም ተከትሎ ሆስፒታል ስለመተኛታቸው ለፕሬዚደንት ባይደን ማሳወቅን ጨምሮ ለምን ይፋ እንዳላደረጉ በዚህ ወር መጨረሻ ለተወካዮች ምክር ቤት ቀርበው ቃላቸውን እንደሚሰጡ የምክር ቤቱ ቃል አቀባይ ዛሬ ማክሰኞ አስታውቋል። የመከላከያ ሚኒስትሩ ሎይድ ኦስትን በአውሮፓ አቆጣጠር የካቲት 29 ከምክር ቤቱ የወታደራዊ አገልግሎት ኮሚቴ ፊት ቀርበው ሆስፒታል መግባታቸውን ለምን እንዳላሳወቁ ያስረዳሉ ሲል የመከላከያ ሚኒስትር አረጋግጧል። ኦስትን ባለፈው ሳምንት በቴሌቪዥን በሰጡት ጋዜጣዊ መግለጫ ለባይደን እና ለከፍተኛ ባለስልጣናት በቅርቡ ስለነበራቸው የፕሮስቴት እጢ ካንሰር ሕክምናቸው በወቅቱ አስቀድመው ባለመናገራቸው ይቅርታ ጠይቀዋል። የጤናቸው መታወክ በከፍተኛ ደረጃ አስደነገጣቸው መሆኑንም ሚኒስትሩ አክለው ገልጸዋል። የቀድሞውን ፕሬዚደንት ዶናልድ ትራምፕን ጨምሮ አንዳንድ እውቅ የሪፐብሊካን አባላት ኦስትን ከኃላፊነታቸው እንዲነሱ ጠይቀዋል። አንድ ባለስልጣን እንደተናገሩት ፕሬዚደንት ባይደን ለኦስትን የሚሰጡትን ድጋፍ ይቀጥላሉ ብለዋል። ከሁለቱ የሪፐብሊካን ፓርቲ ፕሬዚደንታዊ እጩዎች ተፎካካሪዎች መካከል አንዷ የሆኑት ኒኪ ሄሊ በኔቫዳው ቅድመ ምርጫ ከባድ ሽንፈት ደርሶባቸዋል። ምንም እንኳ ምርጫው ውጤቱ የሚመዘገብበት ሳይሆን እንዲሁ ለማሳያ የተካሄደ ቢሆንም በኔቫዳ ክፍለ ግዛት የሚገኙ የሪፐብሊካን ፓርቲ መራጮች ከነዚህ እጩዎች አንዳቸውንም አንመርጥም የሚል ድምፅ በመስጠታቸው ራሳቸውን በብቸኝነት ያቀረቡት ኒኪ ሄሊ ሽንፈት ገጥሟቸዋል። የሪፐብሊካን ፓርቲን ፕሬዝዳንታዊ እጩነት በግንባር ቀደም የሚመሩት የቀድሞዋ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንዲሁ ለማሳያ በተካሄደው ቅድመ ምርጫ አልተሳተፉም። ትራምፕ ያልተሳተፉት ከዚህ ግዛት ተወክለው ወደ ዋናው ፓርቲ ጉባኤ ላይ የሚሳተፉ ተወካዮች የማያስፈልጓቸው በመሆኑ ነው። ይልቁንም ትራምፕ ትኩረታቸውን ፕሬዝደንታዊ እጩውን ለመምረጥ ሐሙስ በሚደረግ የቡድን ውይይትና የድምፅ አሰጣጥ ላይ ሲሆን ይህ በይፋ ለሪፐብሊካን ፓርቲ እጩነት እንዲቃረቡ ያግዛቸዋል ተብሏል። ትናንት ማክሰኞ የታየው የምርጫ ውጤት በሪፐብሊካኑ ተፎካካሪዎች ውጤት ላይ ለውጥ የማያመጣ ቢሆንም ከትራምፕ ጋር ለመወዳደር ራሳቸውን ብቸኛ አማራጭ አድርገው ላቀረቡት ኒኪ ሄሊ አሳፋሪ ሆኖ ታይቷል። ፕሬዚደንት ባይደን የክፍለ ግዛቱን ዲሞክራት ቅድመ ምርጫ በቀላሉ አሸንፈዋል። በመጨረሻም በካሊፎርኒያ ሎስ አንጀለስ አካባቢ ለሁለት ቀናት ከባድ አውሎ ነፋስን ቀላቅሎ በወረደው ዝናብ ወደ 400 በሚጠጉ ቦታዎች ላይ ከጭቃ ጎርፍ ጋር የተያያዘ የመሬት መንሸራተት መድረሱ ተነገረ። በሁለት ቀናት ውስጥ ጥሏል የተባለው ዝናብ በአንድ የዝናብ ወቅት ሊገኝ ከሚችለው ከፊሉ ያህል እንደሆነ ተገልጧል። ከባዱ አውሎ ነፋስና ዝናብ አዳዲስ አደጋዎችን ሊያስከትል እንደሚችል ማስጠንቀቂያዎች እየደረሱ ነው። የዩናይትድ ስቴትስ የአየር ትንበያ አገልግሎት ትንሽ ቆየት ብለው ይሰረዘው እንጂ ሳንዲያጎ አውራጃ አይታ የማታቀውን ማስጠንቀቂያ ሰጥቶ እንደነበር ተመልክቷል። ምንም እንኳ አውሎ ነፋስ እጅግ የከበደ ቢሆንም በሎስ አንጀለስ ከባድ አደጋዎችና ሞት አለመድረሱ ተዘግቧል። የሎስ አንጀለስ ከንቲባ ካረን ባስ ነዋሪዎቹ ማስጠንቀቂያዎቹን ሰምተው ከጎዳና ውጪ በመቆየታቸው አመስግነው ዝናቡ ይቆምበታል እስከተባለበት ጊዜ ድረስ ይህንኑ ማድረጋቸውን እንዲቀጥሉ አሳስበዋል። የአደጋ ጊዜ ሰራተኞች የጭቃ ናዳዎች በደረሱባቸው 383 ቦታዎች እንዲሁም ከነዋሪዎች ውጪ እንዲሆኑ በተደረጉ 7 ህንጻዎች ላይ የነፍስ አድን ምላሽ መስጠታቸው ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ሳስተናግዳችሁ የማምሸው እንግዲህ ነኝ። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ደግሞ ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማህበራዊ ሚዲያ አሰናጃችን አበባየው ገበያ ነች። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በመራዊ ከተማ ከ80 በላይ ሲቪሎች መገደላቸውን ኢሰመጉ አስታወቀ የሚለው ለምሽቱ ለአብይ ርዕስ የያዝነው ዘገባ ነው። በሰሜን ጎጃም ዞን መራዊ ከተማ ባለፈው ሳምንት የነበረውን ግጭት ተከትሎ ቤት ለቤት በመዘዋወርና በጅምላ ከ80 በላይ ሲቪሎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አስታውቋል። ግድያው ከእማኞች መረጋገጡን ለቪኦኤ የተናገሩት የኢሰመጉ ምክትል ዋና ዲሬክተር ተስፋዬ ገመቹ ስለ ግድያው ፈጻሚዎች በቂ ምርመራ ከተደረገ በኋላ ዝርዝሩን እንደሚያሳውቁ ተናግረዋል። በጉዳዩ ላይ ምላሽ ለማግኘት የመንግሥት ኮሚኒኬሽን ጉዳይ ሚኒስትሩ ለገሰ ቱሉ ስልክ ላይ ደውለን አላገኘናቸውም። ኬኔዲ አባተ ዝርዝሩን ይዘዋል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ትናንት ማክሰኞ ጥር 28 ቀን 2016 ዓ.ም ባወጣው መግለጫ ባለፈው ሳምንት ሰኞ ጥር 20 ቀን በአማራ ክልል መራዊ ከተማ በመንግስት የጸጥታ ኃይሎችና በታጣቂ ቡድኖች መካከል የተደረገውን ግጭት ተከትሎ ከ80 በላይ የሚደርሱ በግጭቱ ተሳትፎ የሌላቸው ሰዎች ስለመገደላቸው መረጃ እንደደረሰው አስታውቋል። ከግድያው በተጨማሪ ሌሎችም የሰብአዊ መብቶች ጥሰቶች መፈጸማቸውንም የኢሰመጉ ምክትል ዋና ዲሬክተር ተስፋዬ ገመቹ ለአሜሪካ ድምጽ አብራርተዋል።
ጥቅምት 2016 ላይ በመንግስት የጸጥታ ኃይሎችና በአካባቢው የሚንቀሳቀሱ ታጣቂ ቡድኖች መካከል ግጭት የተከሰተ መሆኑን፣ በዚህ ግጭትም ምክንያት ከ80 በላይ በግጭቱ ያልተሳተፉ አካላት የተገደሉ እዚህ ውስጥም ሁለት ሴቶች እንደዚሁም ደግሞ የ17 ዓመት ታዳጊ በሚገኝበት ግድያውን በአጠቃላይ በተመለከተ ቤት ለቤት በመዘዋወር ጭምር ግድያ እንደተከናወነ ይህ ደግሞ
የፌደራል ኃይሎችና የፋኖ ታጣቂዎች በእለቱ በአካባቢው ያደረጉትን ውጊያ ተከትሎ የተገደሉ ሰላማዊያን ሰዎች ቁጥር ከ50 በላይ መድረሱን ሮይተርስ የከተማዋን ነዋሪዎች በዋቢነት ጠቅሶ ትናንት ዘግቧል። የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪዎችም ተመሳሳይ አስተያየት ሰጥተዋል። የኢሰመጉ ምክትል ዋና ዳይሬክተር ተስፋዬ ገመቹ ግን የሟቾቹ ቁጥር ከ80 እንደሚበልጥ መረጃ ያገኘነው ከተአማኒ ምንጮች ነው ብለዋል።
በየአካባቢው አባላቶቻችን አሉ፣ ካሮች አሉ ከኛ ጋር አብረው የሚሰሩና ስለዚህ በምንችለው መጠን በርካታ አካላትን ነው በዚህ ለማካተት የሞከርነው መረጃውን ለማስተባበር። ይሄ ማለት በአካል ተገኝተን እኛ ምርመራውን በማድረግ ዝርዝር የሆኑ ሀሳቦችን የምናስቀምጥበት መግለጫ ወደፊት እንደሚወጣ ሆኖ፣ ነገር ግን አሁን ባለን መረጃ በምንችለው መጠን ነጻ ናቸው ብለን የምናስባቸው የሰብአዊ መብት ተሟጋቾችን ነው እያነጋገርን መረጃዎችን ወሰድ ነው። ስለዚህ በእነሱ ጥቆማ መሰረት ከ80 በላይ እንደተገደሉ ነው ማለት ቁጥሩ ከፍ ያለ ነው ማለት ስፔሲፊክ አድርገንም ያላስቀመጥ ነው ወይ 80 ነው እንዲህ ያላል ነው ከዛ በላይ እንደሆነ በየቀኑም እየሞቱ ያሉ ጉዳት የደረሰባቸው ከዛ በኋላም እየሞቱ ያሉ ስላሉ ማለት ነው። እና ክሬዲብል ናቸው የምንላቸውን ሶርሶች ነው ለመጠቀም ጥረት ያደረግ ነው።
ግድያው የተፈጸመው በመንግስት የጸጥታ ኃይሎች እንደሆነ የአሜሪካ ድምጽ ማኞችን ጠቅሶ መዘገቡ ይታወቃል። አቶ ተስፋዬ ገመቹ በበኩላቸው ተቋማቸው ስለ ግድያው ፈጻሚዎች ድምዳሜ ላይ ለመድረስ ተጨማሪ ምርመራ እንደሚያደርግ ገልጸዋል።
ማን ይህንን ያደረገውን የሚለውን ክሊር የሆነ ነገር ማግኘት አልቻለም። ያቡም ይሄ በደንብ በዝርዝር መታየት ያለበት ሊሆን ስለሚገባው እንደ ሰብአዊ መብት ተሟጋች ድርጅት በአግባቡ ማጤን ስለሚኖርብን በአካል በመገኘት በምናደርገው ምርመራና ክትትል ያንን ወደፊት የምናረጋግጥ ነው የሚሆነው። አሁን ላይ ያለው መረጃዎች እንግዲህ ከሰበሰብናቸው መረጃዎች ስንነሳ ይሄኛው ነው ብለን ሙሉ በሙሉ አንዱን ማስቀመጥ የምንችልበትን ሁኔታ አላገኘንም። ምክንያቱም ግጭት ነው እና በዚህ ውስጥ ምናልባት ሰፊውን የሸፈነው እከሌ ነው ማለት ይቻል ይሆናል። የያዝናቸው አንዳንድ ምሳሌዎች አሉ ግን እነዛ ብቻቸውን አሁን ማውጣታቸው ተገቢ ነው ብለን ስላላመንን ነው። ነገር ግን በትክክል ይህንን ያህል ፖርሽን በዚህ ምክንያት ነው፣ ይህንን ያህሉ ደግሞ በዚህ ምክንያት ነው ለማለት ጥልቅ የሆነ ምርመራ ማድረግ ስለሚገባን ያንን ምርመራ ካደረግን በኋላ የምንገልጸው ነው የሚሆን።
በመራዊ ከተማ አስተዳደር በተፈጸመው የሲቪሎች ግድያና ሌሎችም የሰብአዊ መብቶች ጥሰት ምክንያት የአካባቢው ነዋሪ ቀየውን ለቆ እየወጣ እንደሚገኝ መረጃዎች እንደደረሱት ኢሰመጉ በመግለጫው አመልክቷል። በጉዳዩ ላይ ምላሽ ለማግኘት የመንግስት ኮሙኒኬሽን ጉዳይ ሚኒስትሩ ዶክተር ለገሰ ቱሉ ስልክ ላይ ደውለን አላገኘናቸውም። የአማራ ክልል ቃል አቀባይ ዶክተር መንገሻ ፈንታውን ለማግኘት ያደረግነው ጥረትም አልተሳካም። በአስቸኳይ ጊዜ አዋጁ ምክንያት የህግ አስፈጻሚው አካል የተሰጠውን ከፍተኛ ስልጣን አስፍቶ በመጠቀም በርካታ የሰብአዊ መብት ጥሰቶች በዋናነት በአማራ ክልልና በአዲስ አበባ ከተማ ተፈጽመዋል ያለው ኢሰመጉ የአዋጁ መራዘም እንደሚያሳስበውም ገልጿል። የተቋሙ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹ የአስቸኳይ ጊዜ አዋጁን ከማራዘም ይልቅ ግጭቶችን በንግግር መፍታት መፍትሄ እንደሚያመጣ አክለው አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ እስልምና ከፍተኛ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች ከጦርነቱ በኋላ ለመጀመሪያ ጊዜ መቀሌ ገብተዋል ይላል ለመጽሔት ክፍሉ የያዝነው ቀዳሚ ዘገባ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሼህ ሀጂ ኢብራሂም ቱፋ የሚመሩት የምክር ቤቱ ሥራ አስፈጻሚ አባላትና ከፍተኛ የእምነቱ መሪዎች በትግራይ ክልል ጉብኝት እያካሄዱ ናቸው። ዛሬ ረቡዕ መቀሌ የገቡት የእምነቱ ከፍተኛ መሪዎች ጉብኝት በሰሜን ኢትዮጵያው ጦርነት ሳቢያ ከክልሉ የእስልምና ጉዳዮች ምክር ቤት ጋር የሰፋው ልዩነት በያዝነው ወር አጋማሽ ላይ በይቅርታ ከተፈታ ወዲህ ለመጀመሪያ ጊዜ የሚካሄድ ነው። ሙሉጌታ አጽዋ ዝርዝሩን ይዘዋል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ የመሩት የጠቅላይ ምክር ቤቱ ስራ አስፈጻሚ አባላትና ከፍተኛ የእምነቱ መሪዎች በትግራይ ክልል ጉብኝት እያካሄዱ ናቸው። በጠቅላይ ምክር ቤቱና በክልሉ እስልምና ጉዳዮች ምክር ቤት መካከል የነበረው ልዩነት በይቅርታ ከተፈታ በኋላ ዛሬ ረቡዕ ጥር 29 ቀን 2016 ዓ.ም የተጀመረው ጉብኝት የመጀመሪያው ነው። የክልሉ እስልምና ጉዳዮች ከፌደራሉ ጠቅላይ ምክር ቤት ጋር የነበረው ግንኙነት የተቋረጠው በ2010 ዓ.ም እንደነበር የትግራይ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አደም አብዱልቃድር ጆሃር አስታውሰዋል። በወቅቱ የአማራ፣ የአፋርና የትግራይ ክልሎች እስልምና ጉዳዮች ምክር ቤቶች በአንድ ተቋም እንዲመሩ በመወሰኑ ይህንኑ በመቃወም ግንኙነቱ እንደተቋረጠ ፕሬዝዳንቱ አስረድተዋል። ይኸው የተቋማዊ ግንኙነት መቋረጥ የሰሜን ኢትዮጵያው ጦርነት ከተጀመረ በኋላ በትግራይ ህዝብ በተለይ በሙስሊሙ ማህበረሰብና የእምነት ተቋማት ላይ የደረሰው ጉዳት ጠቅላይ ምክር ቤቱ ባለማውገዙ ቀጥሎ እንደቆየ ሼክ አደም አብደልቃድር አስታውሰዋል።
እንደ እስልምና ጉዳይ ጽፈን የደረሰብን ጉዳይ አውዙልን፣ የትግራይ ሙስሊም እየተጨረሰ ዝም ብለው የሚያውን ከሆነ የእኛ የበላይ ጠባቂ ስላልሆኑ በዚህ ትግራይ ላይ የደረሰው ነገር ቀላል ነገር አይደለም። የደረሰብን ነገር በትልቁ ነገር ነጃሽ ተመቷል፣ ፈርሷል፣ ንብረት ተወሯል፣ ጠፍቷል፣ እዛ የነበሩ ሀዳሞች ሙተዋል። በየመሳጅድ ደግሞ ከጦርነቱ ምንም አይነት ግንኙነት ያልነበራቸው ስንት ምዕመናን፣ ስንት ሙስሊሞች ሙተዋል። በሁሉም ሃይማኖት እንደሞቱት ማለት ነው። እኛ ለእስልምና ጉዳይ አውግዙልን፣ ንገሩልን ብለ ነው። ለምን ብዙ ኢማሞች ሙተዋል፣ ብዙ ዓሊሞች ሙተዋል፣ ብዙ ቃዚዎች ሙተዋል። ስለዚህ እነዚህ ስለሞቱብን አውግዙልን ብለናቸው ቢያሉም በዙ ምክንያት ተቆራረጥን ማለት ነው።
የጠቅላይ ምክር ቤቱን ፕሬዝደንት ጨምሮ ከፍተኛ የሃይማኖቱ መሪዎች ዛሬ መቀለ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ሼክ አደም የጠቅላይ ምክር ቤቱ አመራሮች የትግራይ ክልል ጉብኝት የይቅርታ ፍሬ ነው ብለዋል። በተቋማዊ ግንኙነቱ መመለስ ለትግራይ ሙስሊም የሚበጅ ስራ እንሰራበታለን ሲሉ አክለዋል።
ሽማግሌዎች ልከው ደብዳቤ ይዞ መጡ። ሰዎቹ ደብዳቤ ስናዩ ይቅርታ ይምል ከአሁን በፊት ያልተደረገ ነገር እንደ ተቋም እኛ እንኳን ባንኖርበት ተቋም ስለኖረው በተቋሙ ስም ይቅርታ እንጠይቃለን ብለው ስላሉን በዚሁ ምክንያት በቃ እነ ሰዎች እንደ ብለው ልከዋል ብለን እኛም ምክር ቤቱ ሰብስበን የትግራይ ምክር ቤት አወያየን። ስናወያይ ጥሩ ነው ያው ምክር ቤቱ ያለው ነገር ሀጅም በዛ ነው የምንሄደው፣ ነጃሽም ለማስተካከል ስንፈልግ በዛ ነው። ትግራይ ሀገር ብትሆን ጥሩ ነበረ፣ ሀገር ስላልሆነች በራችን መንገዳችን በዛ ነው እና ስንታረቅ ግን በሚገባው ነገር ነው እኛ እነሱ ጋር የምንሰራው ማለት ነው። በሚያስፈልገን ነገርና ለሕዝባችን በሚጠቅም ነገር ብቻ ማለት ነው። በዚሁ መሰረት ጨርሰን ያው ዛሬ እንድመጡ ተደረገ ማለት ነው። የመጡት ሰውዬ ደግሞ ከአሁን በፊትም ሰላም ስጨረስም ስለ ሰላም አስቀድመው ተናግረዋል ማለት ነው። በኋላም የትግራይ ሕዝብ ልጆች የሀዘን ቀን ሲሆንም አስቀድመው ጥናት ይስጣቸው ብለው ተናግረዋል ማለት ነው። ስለዚህ አንዳንድ ነገሮች ጥሩ ጥሩ ነገር ሀጃጆች ደግሞ በትብብር 180 ሰው አተባብረው እንደ ዲያስፖራ አድርገው ልከውልናል። ይህን ይህን አይተን ይህ ሰውዬ ሰላም እንደዋባት ነው በሚል ዛሬ ተቀብለናቸዋል ማለት ነው።
የክልሉ እስልምና ጉዳዮች ምክር ቤት የጠቅላይ ምክር ቤቱን የይቅርታ ጥያቄ መቀበሉን ያደነቁት የጠቅላይ ምክር ቤቱ ፕሬዚደንት ሼክ ሐጂ ኢብራሂም ቱፋ ያለፈው አደጋና ችግር የመጨረሻ ይሁንልን ሲሉ ምኞታቸው ገልጸዋል።
የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባደረገው ፍጹም ሰላማዊ ትግልና ርብርብ ፍጹም እስላማዊ ቆራጥነት ዘለቄታ ባለው እምነት ከወንድሞቻችን ጋር እስከ ቅያማ እስከ ጀነት እንዘልቃለን በሚለው የወሰደው እርምጃ ይኸው ለዚህ ለታላቁ ደስታ በቅተናል። ከዚህ በፊት የደረሰውን አደጋ እስከ ቅያማ አላህ እንዳስወግድልን ለሌላም ክልል ትምህርት ሆኖ ሀገራችን በፍቅር በአንድነት በመተባበር በመቻቻል ብቻ ሳይሆን በመተባበር እንድትዘልቅ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምኞቱ ነው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተፈጠረውን ልዩነት በይቅርታና በሰላም ለመፍታት የተሰራውን ስራ አድንቀው ሂደቱ መጠናከር አለበት ብለዋል።
እንኳን የመታረቅን ጉዳይ መጣላት እንኳን ችለንበት ብዙ ነገር አድርገናል። ጥሩ እንቅስቃሴ እንደጀመራችሁና ከሁሉም በላይ ግን እንደገለጻችሁት ጦርነቱ ያደረሰው መከራ በጣም ከፍተኛ ነው። የሰው ልጅ እልቂት ብቻ አይደለም፣ የሃይማኖት ተቋማት ኢላማ ተደርገዋል። ነጃሺ ከተጠቁት ውስጥ ነው። እንደዚህ አይነቱን ድርጊት ማውገዝ አውግዞም እንዳይደገም ዶዋ ማድረግ እናንተ ኃላፊነት ነው። የትግራይ ህዝብ የማይገባው ቢሆንም አሁን የገጠመው ችግር አለ። ተፈጥሮም ድርቅም ሰው ሰራሽ አደጋም ተደራርቦ የፈጠሩት ችግር አለ። ባጠረ ጊዜ ወደ ሰላማችን የምንመለስበት ሁኔታ ሰላማችን የሚጠናከርበት ሁኔታ እኛ የምንሰራ ይሆናል። ስለዚህ መላው የኢትዮጵያ ሙስሊም ማህበረሰብ ይሄን ነገር ለማረጋገጥ በሚደረገው ጥረት አስተዋጽኦን አጠናክሮ እንዲቀጥል በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ።
በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ የተመራው ልዑክ በትግራይ ክልል ቆይታው በአልነጃሺ መስጊድ ይገኛል። የተፈናቃዮችን ሁኔታ በመጎብኘትም ለተቸገሩ ወገኖች እርዳታ እንደሚሰጥ ከወጣው መርሃ ግብር ለመረዳት ተችሏል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ አጽባን ለዘገባውና አመሰግናለን። ቀጣዩ ዘገባ ደግሞ ወደ ናይጄሪያ ይወስደናል። በናይጄሪያ የኑሮ ውድነት ተቃውሞዎች ማስነሳት መጀመሩ ባለስልጣናትን ስጋት ላይ ጥሏል ይላል ዘገባው። በናይጄሪያ ሁለት ግዛቶች በምግብ ዋጋ መጨመር ምክንያት ተቃውሞ መቀስቀሱን ተከትሎ ባለስልጣናት ስጋት ላይ ናቸው። የሀገሪቱ የገንዘብ ሚኒስትር ኦላዎሊ ኢዱን መንግስት የግብርና ምርትን በመጨመር የዋጋ ቅነሳ ለማድረግ ይሞክራል ሲሉ ተናግረዋል። ቲሞቲ ኦቢዩዙ ከአቡጃ ያደረሰንን ዘገባ ስመኝሽ የቆየት አቀርበዋለች።
በማዕከላዊ ናይጄሪያ ኒጀር ግዛትና በሰሜን ምዕራብ በሚገኘው ካኖ ግዛት ውስጥ የሚኖሩ በመቶዎች የሚቆጠሩ ሰዎች የምግብ ዋጋ ከገቢያቸው እየበለጠ ነው በማለት ተቃውሟቸውን ለማሰማት ወደ ጎዳና ወጥተዋል። በናይጄሪያ ጉብኝት እያደረገ ከሚገኘው የጀርመን ልዑካን ቡድን ጋር ሰኞ ለስብሰባ ያደረጉት የሀገሪቱ የገንዘብ ሚኒስትር ኦሎዋሌ ኢዱን በበኩላቸው መንግስት ሁኔታው እንዳሳሰበውና ችግሩን ለመፍታት እየሰራ እንደሆነ አስታውቀዋል። የምግብ ዋጋ እንዲጨምር ያደረገው የፍላጎት መጨመር መሆኑን በመንስኤነት የጠቀሱት ሚኒስትሩ ችግሩን ለመፍታት ብቸኛው መንገድ ግብርናን ማሳደግ መሆኑን ተናግረዋል።
ፕሬዚደንቱ በዘርፉ ጣልቃ በመግባት ገበሬዎች በማሳቸው ላይ ተጨማሪ ሩዝ፣ ስንዴ፣ በቆሎና ካሳባ ማምረት የሚያስችላቸው ማዳበሪያ አቅርበዋል። ይህ የምርት አቅርቦቱን በማሳደግ ዋጋው እንዲወርድ የሚያደርግና የዋጋ ግሽበቱን ለመቆጣጠር የሚያስችል ነው።
የኒጀር ግዛት ዋና ከተማ በሆነችው ሚና የሚገኙ የፖሊስ ባለስልጣናት ተቃዋሚዎችን ለመበተን መጠነኛ ኃይል መጠቀማቸውን ቢገልጹም ሰልፈኞቹ በድጋሚ ለመሰብሰብ ዝተዋል። ላለፉት ወራት በርካታ ናይጄሪያውያን ኢኮኖሚው ስላለበት ሁኔታ ቅሬታ ሲያሰሙ የቆዩ ሲሆን መንግስት ያወጣቸው የተለያዩ ማሻሻያዎች እንዲያመጡ የሚጠበቀው ውጤት የተንቀራፈፈ ነው። ባለፈው ግንቦት ወር ጠንካራ የኢኮኖሚ ማሻሻያዎችን ይፋ ያደረጉት ፕሬዝዳንት ቦላ ኢኑቡ በነዳጅ ላይ ይደረግ የነበረውን ድጎማና በሌሎች ሀገሮች አቅርቦትና ፍላጎት ላይ መሰረት አድርጎ ይተመን የነበረውን የሀገሪቱን መገበያያ ገንዘብ ናይራ ምንዛሬ ስርዓት አስቀርተዋል። ባለስልጣናት ፖሊሲዎቹ በረጅም ጊዜ የናይጄሪያን ኢኮኖሚ ወደ ነበረበት ለመመለስ እንደሚረዳ ቢገልጹም በመነሻው ግን ተግዳሮቶች እንደሚኖር ይናገራሉ። የምጣኔ ሀብት ባለሙያና ተንታኝ የሆኑት አይዛክ ቦቲም በዚህ ይስማማሉ።
ፖሊሲዎች ወዲያውኑ ውጤት አያሳዩም። ስለዚህ ይህ ሁኔታ ጊዜ ይወስዳል የሚል እምነት አለኝ። መንግሥት የሚያወጣቸውን አንዳንዶቹን ፕሮግራሞች እና ፖሊሲዎች ስንመለከት እቅዳቸው በትክክል ተግባራዊ የሚያደርጉት ከሆነ በሚቀጥሉት 6 ወራት ውስጥ ለውጥ ማየት እንጀምራለን። በሚቀጥሉት 6 ወራት መንግሥት በአገር ውስጥ ነዳጅ ምርት ያሰበውን ማሳካት ካቻለ የሸቀጦች የአገልግሎቶችና የመጓጓዣ ዋጋ ይቀንሳል።
በምግብ ዋጋና በነዳጅ ዋጋ መጨመር ምክንያት በታህሳስ ወር የዋጋ ግሽበቱ በ27 ዓመት ውስጥ ያልታየ ከፍተኛ ደረጃ ላይ ደርሷል። የናይጄሪያ ኢኮኖሚ በዋናነት በነዳጅ ሽያጭ ላይ የተመሰረተ ቢሆንም ላለፉት ዓመታት ሀገሪቱ ከፍተኛ ከሆነ የድፍድፍ ነዳጅ ስርቆት ጋር ስትታገል ቆይታለች። የሀገሪቱ 4 የነዳጅ ማጣሪያ ፋብሪካዎችም በመበላሸታቸው ከውጪ በሚገባ ነዳጅና ሌሎች የነዳጅ ምርቶች ላይ ጥገኛ ለመሆን ተገዳለች። ቲኑቡ የሚመሩት ገዢው ኦል ፕሮግረሲቭ ኮንግረስ ፓርቲ ማክሰኞ ዕለት ባወጣው መግለጫ አስተዳደሩ ለኢኮኖሚው ማገገሚያ ወሳኝ የሆኑት ማሻሻያዎች የሚያስከትሉትን የአጭር ጊዜ ህመሞች ለመቅረፍ ባለው አቅም ሁሉ የሚቻለውን ለማድረግ ቁርጠኛ መሆኑን ገልጿል። የፖለቲካው ብሔራዊ የህዝብ ግንኙነት ጸሐፊ ፊሊክስ ሞርካ
በአንድ ዋና የኢኮኖሚ ምርት ላይ ብቻ የተመሰረተ የኢኮኖሚ ስርዓት ነው ከ200 ሚሊዮን በላይ ለሆነ ህዝብ እያገለገለ የሚገኘው። ያለንን እንቁላል ሁሉ አንድ ቅርጫት ውስጥ አስቀምጠን በድፍድፍ ነዳጅ ሽያጭ ላይ ብቻ መተማመን የለብንም። በተለይ ደግሞ ኢኮኖሚያችንን እና ራዕያችንን ደግፎ ማቆየት የሚችል ምርት ማውጣት ካልቻል አሁን ካለንበት ሁኔታ ለመውጣትና ቀጣይነትና ዘላቂነት ወዳለው ደረጃ ለመሸጋገር ደግሞ የተወሰነ ጽናት ይጠይቃል። በመጨረሻ ከፖሊሲ ማሻሻያዎቹ የምናገኘው ጥቅም አሁን በሽግግር ወቅት ከሚያጋጥሙን ችግሮች የበለጡ ናቸው።
ናይጄሪያ የነዳጅ ማጣሪያዋን በድጋሚ ለማንቀሳቀስ ጠንክራ እየሰራች ነው። ባለስልጣናት በተሐሳስ ወር 4ቱም ማጣሪያዎች እድሳት እንደሚደረግላቸውና እንደ አውሮፓውያኑ አቆጣጠር በ2024 መጨረሻ ስራ ሊቀጥሉ እንደሚችሉ አስታውቀው ነበር። በቲሞቲ ኦቢየዙ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስርጭታችን በመቀጠል ላይ ነው። ወደ መካከለኛው ምስራቅ ስንዘልቅ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሐማስ መሪዎች የታገቱትን በመልቀቅ የተኩስ አቁም ማድረግ የሚያስችለውን የስምምነት እቅድ አስመልክቶ ለቀረበላቸው የድርድር ሐሳብ የሰጡትን ምላሽ በተመለከተ አስተያየት ሰጥተዋል። የዩናይትድ ስቴትስ የተባለውን ምላሽ በትኩረት በማጤን ላይ መሆኗን ያመለከቱት ብሊንከን በመቀጠልም ከእስራኤል መሪዎች ጋር ስለሚያደርጉት ውይይት ተናግረዋል። የአሜሪካ ድምጿ ከፍተኛ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴይን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ያጠናቀረችውን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል።
ለዲፕሎማሲያዊ ጉዳዮች ወደ መካከለኛው ምስራቅ ያቀኑት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የትላንት ውሏቸው በበርካታ ዲፕሎማሲያዊ ስራዎች የተሞላ ቀን እንደነበር የጠቀሰችው ባልደረባችን ሲድኒ ሴይን ኳታር ላይ በሰጡት ጋዜጣዊ መግለጫ በእስራኤልና በሐማስ ጉዳይ ላይ ስለተደረሱ ትምህርታዎች ብሊንከን ያካፈሉትን ዘግባለች።
Together with Qatar and Egypt, we put forward, as you know, a serious proposal.
ከኳታርና ከግብጽ ጋር በመሆን ጠንካራ እቅድ አቅርበናል። ይህም እንደምታውቁት ዝም ብሎ የቀደመውን ስምምነት ለመድገም ሳይሆን ከቀደመው ይበልጥ ለመስፋት ያልታለመ ነው። አሁን ጠቅላይ ሚኒስትሩ እንደገለጹት ሐማስ ዛሬ ምሽት የበኩሉን ምላሽ ሰጥቷል። አሁን መልሱን በመገምገም ላይ ነን። በነገው ዕለት ከእስራኤል መንግስት ጋር እወያይበታለሁ።
የስምምነቱን ሐሳብ ከዳር ለማድረስ ብዙ ስራዎች እንደሚቀሩ የተናገሩት ብሊንከን ሆኖም ከአንዳች ስምምነት ላይ መድረስ ይቻላል ብለው እንደሚያምኑና ይህም በእጅጉ አስፈላጊ ስለመሆኑ ያላቸውን አቋም አንጸባርቀዋል። በጥቅሉ የሐማስ ምላሽ አዎንታዊ መሆኑን የተናገሩት የኳታሩ ጠቅላይ ሚኒስትር መሐመድ ቢን አብዱራህማን አልታኒ ናቸው። ይበልጥ ጥንቃቄ የታከለበት አስተያየት በዋይት ሀውስ የሰጡት ፕሬዚዳንት ጆ ባይደን በበኩላቸው ታጋቾችን በተመለከተ አሁንም አንዳንድ እንቅስቃሴዎች መኖራቸውን ጠቁመዋል።
There's been a response from the opposition, but
ከተቃዋሚው ወገን ምላሽ ተሰጥቶበታል። ነገር ግን ይቅርታ፣ አሁን በሐማስ በኩል ምላሽ ተሰጥቷል። ሁኔታው አሁን የደረስንበትን በተመለከተ እርግጠኛ አይደለንም። ድርድሩ ግን ቀጥሏል።
ካይሮ ላይ ከግብጽ መሪዎች ጋር የተገናኙት ብሊንከን ለቀጣይ ውይይት ወደ ዶሃ ካቀኑ በኋላ በዛሬው ዕለት ወደ እስራኤል ዘልቀው ከእስራኤል ባለስልጣናት ጋር ተነጋግረዋል። ጦርነቱ ከተጀመረበት ጊዜ አንስቶ አምስተኛቸው የሆነውን የመካከለኛው ምስራቅ ጉዟቸውን በሳውዲ አረቢያ የጀመሩት ብሊንከን ዛሬ ረቡዕ ከእስራኤል መሪዎች ጋር ያደረጉት ንግግር ታጋቾችን ለማስለቀቅ በቀረበው የስምምነት እቅድና በሐማስ ምላሽ ዙሪያ ያተኮረ እንደነበር ተመልክቷል። አንድ የአካባቢው ጉዳዮች አዋቂ ለአሜሪካ ድምፅ እንደተናገሩት ሂደቱ ብዙ መሰናክሎች ያሉት ነው።
I think one of the key sticking points Hamas really wants something that's more of a
እንደሚመስለኝ ሁለቱ ነገኖች ሊያወዛግቡ ከሚችሉት ቁልፍ ጉዳዮች አንዱ ሐማስ በእርግጥ የሚፈልገው ረጅም ጊዜ የሚቆይና ይበልጥም ዘላቂ የሆነ የተኩስ አቁም ስምምነት መሆኑ ነው። እስራኤል በበኩሏ ታግተው የሚገኙ ዜጎቿ በሙሉ እንዲለቀቁ ትፈልጋለች። ይሁን እንጂ ሐማስ ካሁን ቀደም በአመታት ውስጥ በታዩ አጋጣሚዎች እንዳደረገው አግቶ ለያዛቸው የእስራኤል መከላከያ ሰራዊት አባላት በምላሹ የሚጠይቀው ዋጋ እጅግ ከፍ ያለ ነው።
ዩናይትድ ስቴትስ በአሸባሪ ቡድንነት የፈረጀችው ሐማስ 1200 እስራኤላውያንን የገደለበትን የመስከረም 26 2016ን ጥቃት ተከትሎ የተቀሰቀሰው ጦርነት አሁንም እንደቀጠለ ነው። በአንጻሩ እስራኤል ጋዛ ላይ ባደረሰችው ጥቃት የተገደሉት ፍልስጤማውያን ቁጥር ከ27478 በላይ መድረሱን በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አመልክቷል። ባለፈው ሰኞ የእስራኤል መከላከያ ሚኒስትር ዮአቭ ጋላንት የእስራኤል እግረኛ ጦር ወደ ደቡባዊ ራፋ ከተማ ሊዘልቅ እንደሚችል አስጠንቅቀዋል። ፍልስጤማውያን ከሰሜኑ አካባቢ እንዲሸሹ ወደ ተነገረበት ስፍራ። ጋላንት አክለውም ራፋ ውስጥ የሚሸሸግ የሐማስ አባል ፍጻሜው ከሱ እንደቀደሙት ሁሉ መሆኑን ማወቅ አለበት ብለዋል። እጅ መስጠት ወይም ሞት፣ ሶስተኛ አማራጭ የለም።
$118 ቢሊዮን የያዘው የረቂቅ ሕግ በአሜሪካ ሰኔት ጋሬጣ ገጥሞታል የሚለው ቀጣዩ ዘገባችን ነው። ለድንበር ደህንነት ጥበቃ እንዲሁም ለእስራኤልና ለዩክሬን እርዳታ ለመስጠት ያቀደውንና በአሜሪካ የሕግ መወሰኛ ምክር ቤት በሁለቱም ፓርቲዎች በጋራ የቀረበውን ረቂቅ የሁለቱም ምክር ቤት አባላት እንዲያጸድቁ ፕሬዚዳንት ባይደን ትናንት ማክሰኞ ጥሪ አድርገዋል። በርካታ የሪፐብሊካን ፓርቲ አባላት ለረቂቁ ድጋፍ እንደማይሰጡ በመናገር ላይ ናቸው። የቪኦኤ የኮንግረስ ዘጋቢ ካትሪን ጂፕሰን ዝርዝሩን ልካለች፣ እንደሚከተለው ይቀርባል። ለዩክሬን 60 ቢሊዮን ለእስራኤል ደግሞ $14 ቢሊዮን ሊሰጥ የታሰበው ገንዘብ እንዲሁም በሺ የሚቆጠሩ ጥገኝነት ጥያቄዎች ዕጣ ፈንታ ጋሬጣ ገጥሞታል። ምክንያቱ ደግሞ በሁለቱ ፓርቲዎች በጋራ የተሰናዳውና $118 ቢሊዮን ሊመድብ ያቀደው ረቂቅ ሕግ በሕግ መወሰኛው ምክር ቤት በዚህ ሳምንት ለድምፅ ሲቀርብ ውድቅ እንደሚሆን ይጠበቃል። የፖለቲካ ንትርኩ ቆሞ ለአሜሪካ ሕዝብ ጥያቄ መፍትሄ እንዲሰጥ ፕሬዚደንት ባይደን ጥሪ አድርገዋል።
ለረጅም ጊዜያት ምንም ያልፈየደውን ባዶ የፖለቲካ ወሬ አቁመን መፍትሄ እንድንሻ የአሜሪካ ሕዝብ ይጠብቀናል። አስፈላጊውን አቅርቦት ወደ ድንበር አድርሰን ስራውን ማጠናቀቅ አለብን።
በሕግ መወሰኛ ምክር ቤቱ 4 ወራት ሙሉ በሁለቱ ፓርቲዎች በጋራ ሲሰራበት የቆየው ረቂቅ ሕግ የሪፐብሊካኑ ወገን እንዳያደናቅፈውም ፕሬዚደንቱ ጠይቀዋል።
በኮንግረስ የምትገኙ ሪፐብሊካኖች ለዩክሬን ሊሰጥ የታቀደውን የገንዘብ እርዳታ የምትቃወሙ ከሆነ ታሪክ እየታዘባችሁ ነው።
በርካታ የሪፐብሊካን የሕግ መወሰኛ ምክር ቤት አባላት በድርድሩ ወቅት ተሳታፊ እንዳልተደረጉና የድንበር ደህንነትን በተመለከተ ያላቸውን ስጋት ረቂቅ ሕጉ በተገቢው መልስ እንዳልሰጠ በመናገር ላይ ናቸው። ከነዚህ ውስጥ ሪፐብሊካኑ ሴናተር ማይክ ሊ አንዱ ናቸው።
ለድንበር ጥበቃው የሚውሉ ጉዳዮችን ማካተት ነበረብን። ይህም ለዩክሬን የምንሰጠው ድጋፍ ዘላቂ ድንበር ጥበቃን በተመለከተ ከሚኖር ስኬታማ ስራ ጋር መያያዝ አለበት።
በሪፐብሊካኑ ቁጥጥር ስር ባለው የተወካዮች ምክር ቤት እንቅፋት ሊገጥመው ለሚችለው የሕግ ረቂቅ ድምፅ ለመስጠት እንደማይሹ በርካታ የሕግ መወሰኛው የሪፐብሊካን አባላት በመናገር ላይ ናቸው። ሪፐብሊካኑ ማይክ ጆንሰን የምክር ቤቱ አፈ ጉባኤ ናቸው።
የላኩልን ፍልሰትን በተመለከተ ተጨማሪ ገንዘብ የሚመድብ ሐሳብ ነው። በቀጥታ የድንበር ደህንነትን የተመለከተ አይደለም። ለዛም ያልተቀበል ነው። የአገሪቱን ፍላጎቶችና መስፈርቶችን አያሟላም።
በሴኔቱ ወይም በሕግ መወሰኛ ምክር ቤቱ የበላይነት ያለው የዴሞክራቲክ ፓርቲው መሪ ሴናተር ቸክ ሹመር ረቂቅ ሕጉ ለድምፅ አሰጣጥ እንደሚቀርብና ሪፐብሊካኖች የሰጥቶ መቀበል መርህን እንደማይቀበሉ በመዝገብ እንዲሰፍር እንደሚደረግ ይናገራሉ።
እንዴት በዚህ መንገድ ትደራደራለህ? መሞከር አለብና፣ ያ ስራዬ ነው። ሁለቱም ፓርቲዎች በጋራ ሲሰሩ አምናለሁ። መጀመሪያ የዩክሬኑ የእርዳታ ረቂቅ ሕግ የድንበር ጥበቃን ካላካተተ አንቀበልም አሉም። አሁን ደግሞ የድንበር ጉዳይ ተካቶበትም ረቂቅ ሕጉን ለማሳለፍ ፈቃደኛ አይደሉም። የቱን ነው የሚፈልጉት?
የዲሞክራቲክ ፓርቲውን በመወከል መሪ ተደራዳሪ የሆኑት እንደራሴው ክሪስ መርፊ ሪፐብሊካኑ የምርጫ ዘመቻቸውን ለማሳካት ሲሉ በሁለቱም ወገኖች በጋራ የተዘጋጀውን ረቂቅ ሕግ ለመቃወም መዘጋጀታቸውን አስታውቀዋል።
President Trump has made it perfectly clear that he does not want any bipartisan solution to the
ድንበሩን በተመለከተ ሁለቱ ፓርቲዎች በጋራ የሚያቀርቡት መፍትሄ እንደማይቀበሉ የቀድሞ ፕሬዚዳንት ትራምፕ ግልጽ አድርገዋል። ለፖለቲካ ይጠቅመኛል ብለው ስለሚያስቡ ድንበሩ ቀውስ ውስጥ እንዲቆይ ይፈልጋሉ።
እስራኤልን በተናጠል የሚመለከተው ረቂቅ ሕግ ትናንት ማክሰኞ ለተወካዮች ምክር ቤት ቢቀርብም ውድቅ ተደርገዋል። ምክንያቱ ደግሞ የዲሞክራቲክ ፓርቲው አባላት ረቂቁ ከዩክሬንና ከድንበር ደህንነቱ ጉዳዮች ጋር አብሮ መቅረብ አለበት በማለታቸው ነው። ካትሪን ጂፕሰን ላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ። በመከታተል ላይ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው። ቀጣዩ ጥንቅራችን ዲሞክራሲ በተግባር ይሆናል። የኢትዮጵያ ሲቪል ሰርቪስ ተቋም እንደ አዲስ እንዲደራጅ ተጠየቀ የሚለው ለዛሬው የዲሞክራሲ በተግባር ቅንብራችን የያዝነው ርዕስ ነው። የኢትዮጵያ ሲቪል ሰርቪስ ተቋምና በስሩ ያለው መዋቅር የገለልተኝነት ችግር ያለበትና ፖለቲካዊ ጣልቃ ገብነት የተጫነው በመሆኑ እንደ አዲስ እንዲደራጅ አንድ ጥናት ሐሳብ አቅርበዋል። መልካም አስተዳደር በአፍሪካ በተባለ የሲቪል ማህበረሰብ ድርጅት የተደገፈውን ጥናት የሰሩት የሕግ ባለሙያና አማካሪ አቶ አበበ ኃይለ ገብርኤል ለቪኦኤ በሰጡት አስተያየት የኢትዮጵያ ሲቪል ሰርቪስ ተቋም ገለልተኝነቱን በማጣቱ በአገልግሎቱ አሰጣጥ ላይ የተለያዩ ችግሮች እንደሚስተዋሉ ገልጸዋል። አሁን የሚታዩ ችግሮች እንዲቀረፉ ተቋሙ እንደ አዲስ እንዲደራጅና ተጠሪነቱም ለሕዝብ ተወካዮች ምክር ቤት እንዲሆን አቶ አበበ በጥናታቸው አመልክተዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት አንድ የዘርፉ ባለሙያ ደግሞ ሲቪል ሰርቪሱ ከፍተኛ የገለልተኝነት ችግር እንዳለበት የተገለጸውን አጠናክረው ተጠሪነቱ ለሕዝብ ተወካዮች ምክር ቤት እንዲሆን በሚል በቀረበው ምክረ ሐሳብ ላይ እንደማይስማሙ ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።
በአዲስ አበባ የሚገኘው መልካም አስተዳደር ለአፍሪካ የተሰኘው የሲቪል ማህበረሰብ ድርጅት በኢትዮጵያ ሲቪል ሰርቪስ ላይ በማጠንጠን ባወጣው ጥናቱ ተቋሙ እንደ አዲስ እንዲደራጅና ተጠሪነቱም ለሕግ አውጪው የሕዝብ ተወካዮች ምክር ቤት እንዲሆን ጠይቋል። ተቋማዊ ልማት፣ አደረጃጀቶችና አስተዳደር በኢትዮጵያ በሚል ርዕስ ተከታታይ ሕዝባዊ ውይይቶችን የሚያካሂደው ድርጅቱ ለመነሻ ካስጠናቸው ጥናቶች አንዱ እንደሆነ የጠቀሰውን ይህን ጥናት ያደረጉት የሕግ አማካሪ አቶ ደበበ ኃይለ ገብርኤል ናቸው። በሲቪል ሰርቪስ ተቋም ላይ ስላደረጉት ጥናት ለአሜሪካ ድምፅ ያብራሩት አቶ ደበበ ሲቪል ሰርቪሱ በሕገ መንግስቱ ልዩ ጥበቃ ተደርጎለት የተቋቋመ እንዳልሆነ ተናግረዋል።
አንዳንድ ሀገራት በሕገ መንግስታቸው ላይ እነዚህ ለመልካም አስተዳደር እና ለዲሞክራሲ ስርዓት ግንባታ ቁልፍ ሚና አላቸው ብለው የሚያስቧቸውን አካላት ለይተው በሕገ መንግስታቸው ውስጥ ያስቀምጣሉ። በተለይ ደግሞ የሲቪል ሰርቪሱን በሚመለከት ለምሳሌ እንደ ናይጄሪያ፣ ኬንያ፣ ዩኬ የሲቪል ሰርቪስ ተቋምን እንደ አንድ ገለልተኛ ሆኖ ሊቋቋም እንደሚገባው አካል አድርገው ይወስዱና ሕገ መንግስታቸው ውስጥ ያካትት። የእኛ ሕገ መንግስት ለሲቪል ሰርቪስ የተለየ ነገር የለውም። ራሱን አስችሎ በዚህ መልኩ ወይ ደግሞ ሕገ መንግስታዊ እውቅና ሰጥቶት አናገኝም።
የሲቪል ሰርቪሱ መዋቅራዊ አደረጃጀት ለፖለቲካዊ ጣልቃ ገብነት የተመቸ እንዳደረገውም ያስረዳሉ።
የመንግስት አስፈጻሚ አካላትን ስልጣንና ኃላፊነት ወይም ደግሞ አሰራር ለመወሰን የወጣ አዋጅ ያለ አዋጅ ቁጥር 1263 የሚባል በዛ መሰረት ተጠሪነቱ ለጠቅላይ ሚኒስትሩ ሆኗል። ከተረፈ ደግሞ ይህ ተቋም የሚተዳደረው የሚኒስትሮች ምክር ቤት በሚያወጣለት ደንብ ነው። ስለዚህ አካል አደረጃጀቱ ዝም ብሎ ተቋማዊ አደረጃጀቱን አሁን ስናይ ነጻና ገለልተኛ ነው ብሎ ለማለት ያስቸግራል።
በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር ዶክተር ጫላ አምቢሳ ለአሜሪካ ድምፅ በሰጡት አስተያየት የሲቪል ሰርቪሱን አሰራሮች አስመልክቶ ጥናቶች ማድረጋቸውንና ተቋሙን በቅርብ እንደሚያውቁት ገልጸዋል።
ከፍተኛ የሆነ የገለልተኛነት ችግር ነው ያለበት። የፓርቲ ሰውና የመንግስት ሰውን መለየት አችልም። የሚሰጣቸው አቅጣጫ ተገልጋያችሁን፣ ሃይማኖቱን፣ የፖለቲካ አቋሙ ሳታውቁ የመስሪያ ቤታችሁ ተልዕኮ ስራችሁ ይሄ ነው ይሄና ብቻ ስሩ ሳይሆን የሚነገራቸው የሚሰለጥኑት ምንድን ነው? አሁንም የፓርቲ ፕሮግራሞች ጋር በጣም የተጠጋጋና መደገፍና ሰውም እንዲደግፍ የማስቻል የመንግስትንም ፕሮፐርቲ ንብረቶች እና ቢሮዎች እና ማንኛውንም ፋሲሊቲ ለፓርቲ የመጠቀም ያው የምናየው ፓርቲውም የሚያውቅ አገርም የሚያውቅ ጉዳይ ነው። ሌላው የአፈጻጸም ግምገማ ኢትዮጵያ ውስጥ ሰራተኛ አንድ የሚገመገመው አመለካከቱ ነው። አመለካከት ማለት በጣም ባጭሩ ያው የፖለቲካ እይታው ማለት ነው። ጥቅማ ጥቅም የሚያስገኝለት እድገት የሚያስገኝለትን አመለካከት ማንጸባረቅ አለበት ማለት ነው። ተገዶም ቢሆን ማለት ነው። ሰው ራስ መታመን የለውም በስራ ብቻ ደርስበታለሁ ብሎ ማለት ነው። ይኸው የሚነግርህ እኔ የአንድ በአንድ አጋጣሚ የተፈጠረ ነገር ሳይሆን ስርዓቱ ውስጥ የሚንጸባረቅ ረጅም ጊዜ የሆኑ ሁለት መቶ ምናምን ሳይሆን በቃ ስርዓቱ የተመሰረተበትና የሚመስለው የሚገለጽበትን ነው እየተናገርኩ ያለሁት እና ገለልተኛ መሆን አልቻለም።
የህግ ባለሙያውና የጥናቱ ከዋኝ አቶ ደበበ የተቋሙ ገለልተኝነት ማጣትና ከፖለቲካዊ ጫና አለመላቀቅ በመንግስት መስሪያ ቤቶች አገልግሎት አሰጣጥ ላይ ልዩ ልዩ ችግሮች እንዲፈጠሩ ምክንያት እንደሆነ ያስገነዝባሉ።
ሲቪል ሰርቪሱ ተጠያቂነቱ፣ አገልጋይነቱ ለህዝብ ሞኒተርና የፖለቲካ ስርዓት ማስፈጸሚያ ይሆናል። ስለዚህ በዚህም የተነሳ ሲቪል ሰርቪስ ውስጥ መንግስት በአንድም ወይም በሌላ መልኩ ጣልቃ ይገባል። እንግዲህ ሲቪል ሰርቪስ ውስጥ የምታያቸው አንዳንድ ቅጥሮች ሙያን መሰረት ያደረጉ ሳይሆኑ ፖለቲካሊ ሞቲቬትድ የሆኑ ናቸው። ቅጥሮች በዚህ ተቋም ውስጥ ሙያን መሰረት አድርገው ሳይሆን ብሔርን መሰረት አድርገው የሚፈጸም በመሆኑ ይሄ ፕሮፌሽናሊዝም ብለን የምንለውን ነገር እጅግ ይጎዳዋል። ህዝባዊ አገልጋይነት ይሄ ቫሊዩ ወይም ደግሞ የሲቪል ሰርቪስ ቫሊዩ የሚባለውን ነገር በእጅጉ እያጣ የሄደ ነው። ከፍተኛ የሆነ ሙስና አለበት ተብሎ የሚታማ ነው።
እነዚህ ችግሮች እንዲቀረፉ ተቋሙ እንደገና መደራጀት እንዳለበትም አቶ ደበበ ይመክራሉ።
ሲቪል ሰርቪስ ነጻ፣ ገለልተኛ እና ለህዝብ ተጠያቂ ሆኖ ሊደራጅ የሚገባው ተቋም ነው። እንዲህ አይነቱን ባህሪ ማስጠበቅ የሚቻለው በህገ መንግስቱ እውቅና ሰጥቶ ከዛ በተጨማሪ ደግሞ ይህ ተቋም ተጠሪነቱ ለአስፈጻሚው ሳይሆን ለህግ አውጪው ሆኖ እንደገና ሊደራጅ ይገባዋል።
የአዲስ አበባ ዩኒቨርሲቲው መምህር ዶክተር ጫላ ደግሞ ተቋሙን ዳግም ከማደራጀት ይልቅ በየመስሪያ ቤቱ ጥገናዊ ለውጥ ማድረግ የተሻለ እንደሆነ ጠቁመው የተቋሙ ተጠሪነት ለህግ አውጪው አካል ይሁን በሚለው ሀሳብም እንደማይስማሙ ይገልጻሉ።
የፖለቲካ ጣልቃ ገብነትን ለማቀረት አሁን እንዳልኩኝ በህግ ነው እንዳይገባበት የሚደረገው። የአላስፈላጊ ጣልቃ ገብነትን እንዲያስቀር በህግ የፓርቲ ጫና እንዳይኖር በህግ ክልከላ ማድረግ ነው እንጂ የሚቻለው በፓርላማ ቆሞ ይህን ማስተዳደር አይችልም። ትምህርት ሚኒስቴር ውስጥ ያለው ሲቪል ሰርቪስ ወይም ደግሞ ሲቪል ሰርቫንት ተጠሪነቱ ለሚኒስትሩ ነው መሆን የሚችለው። እያንዳንዱ ሚኒስትር መስሪያ ቤት ውስጥ ሲቪል ሰርቫንት አለ ወይም ደግሞ ሲቪል ፓርቱ አለ። ሲቪል ፓርቱ የበታችንና የፖለቲካል ፓርቱ የበላይ ነው መሆነው እና ከዚህ ውጭ አደረጃጀት ማሰብ አይቻልም። ጣልቃ እንዳይገባበት የሚደረግ ጥበቃ ነው የሚያስፈልገው ባይነኝ እኔ።
በጉዳዩ ላይ ከፌዴራል ሲቪል ሰርቪስ ኮሚሽን ቃል አቀባይና ምክትል ኮሚሽነር አስተያየት ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ በፌዴራልና በክልል መስሪያ ቤቶች ውስጥ 2.3 ሚሊዮን የመንግስት ሰራተኞች እንዳሉ ከዚህ ቀደም አንድ የዘርፉን ጥናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን እናመሰግናለን። ቀጣዩ ቅንብራችን ሴቶችና ቤተሰብ ይሆናል። በኢትዮጵያ ግጭቶች ሴቶችን ባሳተፉ የሰላም ድርድሮች እንዲፈቱ ተጠየቀ። በኢትዮጵያ በልዩ ልዩ አካባቢዎች ያሉ ግጭቶች በሰላም ድርድር እንዲፈቱ የ15 ሲቪል ማኅበራት ጥምረት ጥሪ አቅርቧል። የጥምረቱ አባላት ዛሬ ረቡዕ በሰጡት መግለጫ ሴቶች ግጭቶችን በሰላም ለመፍታት በሚደረጉ ድርድሮች ውክልና እንዲኖራቸውም ጠይቀዋል። መግለጫውን የተከታተለችው ፀሐይ ዳምጠው ለዛሬ ሴቶችና ቤተሰብ ፕሮግራም ይዘዋለች።
በኢትዮጵያ ሴት መር ሲቪል ማህበራት ጥምረት ዛሬ ሮቡ በሰጡት የጋራ መግለጫ በሀገሪቱ እየተካሄዱ ያሉ ግጭቶች በተለይ ሴቶችንና ህጻናትን ተጎጂ እያደረጉ መቀጠላቸውን አመልክተዋል። መግለጫውን ከሰጡት አንዷ የሆኑት አዶዬ የኢትዮጵያ ሴቶችን የማብቃት ማዕከል ዋና ዳይሬክተር ወይዘሮ ድራርቱ መርጋ ይህንኑ የልዩ ተጠቂነትን ሁኔታ አብራርተዋል።
እንደ ሴት መር ሲቪል ሶሳይቲ ሊደርስ ማድረግ የሚገባን ብዙ ነገር አለ። ማድረግ ከሚገባን ነገሮች ደግሞ አንዱን እያደረግን ነው ያለ ነው። አሁን በቀጥታ የምንሰራበት ጊዜ አለ፣ ቀጥተኛ ባልሆነ መልክ የምንሰራበት ጊዜ አለ። አሁን እየሰራን ያለ ነው አድቮኬሲ ላይ ያለ ነው። ምን አይነት ደረጃ ያለው በቀጣይነት ለሚለው ነገር በቀጣይነት ራሱ እየገለጠ ነው የሚሄደው። ለጊዜው ይሄ ስብስብ እየሰራ ያለው በሚዲያም በመጠቀም ውትወታ ነው የሚባለው፣ ውትወታ ነው እያደረግን ያለ ነው። የሚታወቀው የሰላም ጥሪ ነው። የተጀመረው ነገር ይቀጥልልን፣ በሌሎች አካባቢ ያለው ጉዳትም ተመሳሳይ ችግር እያደረሰ ስለሆነ ለዛም ተመሳሳይ መፍትሄ በየመድፉ ቢሰጠው የሚል ሀሳብ ነው።
በይበልጥ ደግሞ በኦሮሚያና በአማራ ክልሎች የቀጠሉ ግጭቶች ሰላማዊ ነዋሪዎችን ለጥቃት እያጋለጡ እንደሚገኙ የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜ ባወጣቸው መግለጫዎች አስታውቋል። በተለይ ሴቶችና ሕጻናት ይበልጥ ተጎጂ እንደሆኑም ጠቅሷል። ኮሚሽኑ ባለፈው ህዳር ወር መጨረሻ ባወጣው ሪፖርት በአማራና በኦሮሚያ ክልሎች ተስፋፍተው በቀጠሉ ግጭቶች አውድ ውስጥ በሲቪል ሰዎች ላይ የሚፈጸሙ ግድያዎች፣ መፈናቀሎች፣ እገታዎችና ዝርፊያዎች የነዋሪዎችን ህይወት እጅግ የከፋ አድርጎታል ብለዋል። ኮሚሽኑ በጥቅምት ወር መጨረሻ ባወጣው መግለጫም በተለይ በአማራ ክልል በቀጠለው ግጭት ሴቶች የጥቃት ኢላማ እንደሆኑ ጠቁሟል። የህክምና አገልግሎት ለማግኘት በተለያዩ የጤና ተቋማት መድረስ የቻሉትን ተጎጂዎች ቁጥር ብቻ መሰረት በማድረግ እንዳሰፈረውም ከ2015 ዓ.ም ሐምሌ ወር ጀምሮ እስከ 2016 ዓ.ም ጥቅምት ወር መጨረሻ ብቻ ቢያንስ 200 ሴቶች መደፈራቸውን በጤና ተቋማት መመዝገባቸውን አስታውቋል። ኮሚሽኑ እንዳለው ከተጎጂዎቹ መካከል የሀገር ውስጥ ተፈናቃይና የጤና ባለሙያ ሴቶች ጭምር ይገኙበታል። ይህንኑ የሴቶችና የህፃናት ተጋላጭነትን የጠቀሱት የፍራንቴሎ ሰብአዊ ማህበር ዳይሬክተር ወይዘሮ ሳርቱ ሸምሰድን ጉዳቱን የበለጠ የሚያውቁት ሴቶች ለመፍትሄው እንደሚያስፈልጉ አስገንዝበዋል።
የሴቶች ኮምፖነንት ይኑር መደናገር ላይ ልክ ጦርነቱ ላይ የጦር ተዋጊ አለቻለ ሴቶች አሉበት። ልጅ የሚሞትባት እናት ናት። ባህላ የሚሞትባት እናት ናት። ለጦርነት የሚታወጣ እናት ለድርድር እንዴት ወንበር ላይ ትቀመጥም? ፔይኑ ፊል ማድረግ የሚችል ህመሙ ፊል ማድረግ የሚችል ሴቷ ነች። ቤት ካላባወራ እየቀረ በርደን እየተጣለባት ያለች ሴት ናት። ልጅ እየሞተባት እድሜ ልክ እያለቀች እሷ ቀበር ተከትላ የምትገባ ሴት ናት።
በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው የሰላም ድርድር እንዲቀጥል እንዲሁም በሀገሪቱ ልዩ ልዩ አካባቢዎች ላይ እየተስተዋሉ ያሉ ግጭቶች በሰላማዊ ድርድር እልባት እንዲያገኙ ባቀረቡት የሰላም ጥሪ ጠይቋል። ይህንኑ የኒው ሚሊኒየም የሴቶች ድርጅት መስራችና ስራ አስኪያጅ ወይዘሮ ትዕግስት አለባቸው በበኩላቸው የጸጥታ ችግር፣ የተፈጥሮና ሰው ሰራሽ አደጋዎች ለችግር የተጋለጡ ሴቶችን ለመርዳት እንቅፋት እንደሆነባቸውም አመልክተዋል።
አንዱ ትግራይ ላይ፣ አማራ፣ ጋምቤላ፣ ቤንሻንጉል እና አዲስ አበባ ላይ ይሰራል። ይሄንንም ከሰላም በኋላ የተወሰነ የፕሪቶሪያ ስምምነት ከተደረገ በኋላ ትግራይ ላይ በመግባት ወደ ማይጨው ላይ ወደ 5000 ለሚሆኑ ሰዎች እገዛ ያደረግንበት ፕሮግራም አለ። ከዛ ጦርነቱ ከተባለ በኋላ ሰሜን ወሎ ላይ እንደዚሁ የተለያዩ ሄልስ ኤክስቼንጅ ወርከሮችን በማሰልጠን ሳይኮሶሻል ሳፖርት በተለይ ሴቶች ጥቃት የደረሰባቸው ሴቶች ላይ ሳይኮሶሻል ሳፖርት በመስጠት የተለያዩ ድጋፍ ስናደርግ ቆይተናል። በጦርነቱ ምክንያት ከትግራይ ወጣ፣ አማራ ክልል ገባ። አማራ ክልል ላይ አሁን ድጋሜ መግባት አልቻለም። የተወሰነ ጊዜ ከሰራ በኋላ ከአማራ ክልል ወጣል። በጋምቤላ ላይ ልክ እንደዚሁ ስንሰራ ነበረ። ጋምቤላ ላይም በቀጠለ ወደ ኢታንግና አቡ ወዳ ላይ ሰፊ ስራ መሰራት ስራው መቀጠል አልቻለም። የሀገሪቷ ሁኔታ ኦሮሚያ እንዳያለው ነገር ኦሮሚያ ላይ ፕሬዘንስ ባይኖርም ሌሎች ድርጅቶች በተለይ ሲቪ አብዛኛው ያሉት ኦሮሚያ ላይ ሰፊ ይሰራሉ። እኛም ድርጅት ሳይሆን ችግር ማይተን የተለያየ ለጋሽ ድርጅቶች ጋር ያንን ሳፖርት ለማድረግ ፕሮፖዛሎች እያስገባን እንገኛለን እና ኢቨን ያገኘነውን እርዳታ እንኳን ለመስጠት ሰላሙ በጣም አፌክት አድርጓል።
ሀገር በቀል የሆኑና በሴቶችና ህጻናት ላይ የሚሰሩ 15 ድርጅቶች ባወጡት በዚሁ የጋራ መግለጫው በሰላም እጦት ምክንያት በሴቶች ላይ የሚደርሱ ጥቃቶች እንዲገቱ በሀገሪቱ የተለያዩ ቦታዎች በመንግስትና በታጣቂ ኃይሎች መካከል የሚደረጉ ውጊያዎች ቆመው ሰላም ድርድር እንዲጀመር፣ በድርድር ውስጥ ሴቶች ድርሻ እንዲኖራቸው የሚሉና ሌሎችም ጥሪያቸውን አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን እናመሰግናለን። ቀጣዩ ደግሞ አሜሪካና ህዝቧ የተሰኘው ጥንቅራችን ነው። ፍልሰት በአሜሪካ ይላል ጥንቅሩ። አሜሪካውያን ካሊፎርኒያን እየለቀቁ ወደ ቴክሳስና ወደ ካሮላይናዎቹ የሚሄዱት ለምንድን ነው ሲል ይጠይቃል። እንደ አውሮፓን አቆጣጠር በ2022 ዓ ም ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን የሚኖሩበትን አካባቢ እየለቀቁ ወደ ሌላ ቦታ ሄደው ኑሮ መጀመራቸውን የኋለኛው የዩናይትድ ስቴትስ የህዝብ ቆጠራ ያመለክታል። የአሜሪካ ድምጿ አንጀሊና ባግዳሳሪያን ከሎስ አንጀለስ ባጠናቀረችው ዘገባ የህዝብ አሰፋፈሩን ለውጥ ትዳስሳለች። ቆንጅታዬ ታቀርበዋለች።
ጃን ዳብን እንደ አውሮፓውያን የዘመን አቆጣጠር ከ2001 ዓ ም ጀምሮ ኑሮውን ካሊፎርኒያ ላይ አድርጓል። በአሁኑ ሰዓት ሎስ አንጀለስ ሆሊውድ ቡልቫርድ የሚባለው ታዋቂው ጎዳና ላይ አይ ራይድ ላይክ ስታር የተባለ የቱሪስት አስጎብኚ ድርጅት ባለቤት ነው። ጎብኚዎችን ሰብሰብ እያደረገ ሎስ አንጀለስ ያሉ የታዋቂ ሰዎች መኖሪያ ቤቶችን ያስጎበኛል። ከተማዋንም ዞር ዞር እያደረገ ያሳያል።
And I'm from the south of France and I wanted to live the American dream.
እኔ የደቡብ ፈረንሳይ ሰው ነኝ። አሜሪካ በመሰጠኝ የድልና የስኬት በረከት ተጠቅሜ ልኖር መጣው። መጥቼም ካሊፎርኒያ መኖር ጀመርኩ።
አንዳንድ የካሊፎርኒያ ነዋሪዎች የራሱ መጓደኞች ጭምር ለቀው እየሄዱ መሆናቸውን ጃን ይናገራል።
The cost of living is just going through the roof. So most people cannot take the pressure anymore.
የኑሮ ውድነቱ ጣሪያ የነካ ነው። በቃ ሰው ጫናውን መቋቋም ያቃተው መጥቷል።
የኋለኛው የዩናይትድ ስቴትስ የህዝብ ቆጠራ እንደሚያሳየው እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት ከ800,000 በላይ የካሊፎርኒያ ነዋሪዎች ለቀው ወጥተዋል። የሚበዙት የሄዱት ወደ ቴክሳስ ክፍለ ግዛት ሲሆን ከ100,000 የሚበልጡ የካሊፎርኒያ ሰዎች አሁን ኑሯቸውን ቴክሳስ አድርገዋል። የቴክሳስ ነዋሪዋ ዳያን ሮድስ እንዲህ ይላሉ።
Come to Texas, but don't bring your politics with you.
ወደ ቴክሳስ ነው ብቻ ፖለቲካችሁን ይዛችሁብን እንዳትመጡ።
ሰዎች ከሌሎች ክፍለ ግዛቶች ለምን ሎን ስታር ወይም ብቸኛይቱ ኮከብ ተብላ ወደምትጠራው ቴክሳስ መጥተው ለመኖር እንደሚፈልጉ ይገባኛል ነው የሚሉት ዳያን ሮድስ።
We don't have a state income tax.
ለክፍለ ግዛቱ የገቢ ግብር አንከፍልም። የመኖሪያ ቤት ዋጋም ቢሆን ከካሊፎርኒያም ሆነ ከሌሎች ብዙ ክፍለ ግዛቶች በጣም ይረክሳል።
በነዘዘር ቁጥራቸው አነስተኛ ይሁን እንጂ ታዲያ ቴክሳስን ለቀው ካሊፎርኒያ የገቡ ሰዎችም አልጠፉም። በህዝብ ቆጠራው መረጃ መሰረት በ2022 42,000 የቴክሳስ ሰዎች ለቀው ካሊፎርኒያ ገብተዋል። ከአንዳንዶቹ የዩናይትድ ስቴትስ ክፍለ ግዛቶች ወደ ሌላ አካባቢ በብዛት መንቀሳቀስ የተጀመረው በአውሮፓውያን 2020 የኮቪድ-19 ወረርሽኝን ተከትሎ እንደሆነ ጉዳዩን የተከታተሉ አዋቂዎች ይናገራሉ። የካሊፎርኒያ ዩኒቨርሲቲው ዴቪድ ካይል ሲያስረዱ
ፓንደሚክ ኦፍ ኮርስ had a big impact on how we see
ዓለም አቀፍ ወረርሽኝ ለምንኖርበት ቦታና ለስራችን ባለን አመለካከት ላይ ጫና አሳድሯል። በቀሪው እድሜያችን ምንድነው ማድረግ የምንፈልገው እንድንልም አድርጎናል። ብዙዎቻችን የምኖር ትርጉሙ ምንድነው የሚል ቀውስ ውስጥ ገብተናል። እናም ሰዎች የሚሄዱት እዚህ መኖር አልፈልግም ሌላ ቦታ ነው ብለው ሳይሆን በቃ ለየት ያለ ነገር ለሞክር እስኪ በሚል ስሜት ነው።
በህዝብ ቆጠራ ወሃዛዊ መረጃዎች መሰረት ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን በ2022 የሚኖሩበትን ክፍለ ግዛት ለቀው በሌላ ግዛት መኖር ጀምረዋል። አሁንም ዴቪድ ካይል
I believe that we're in a moment where people are trying
አሁን እንደምናየው ከሆነ ሰዎች እኔ ቦታ ከመሰጣቸው እሴቶች ጋር በሚስማማ መንገድ መኖር የሚችለው የት ብኖር ነው የሚለውን አስበውበት ለመኖር እየሞከሩ ነው።
74,000 የቀድሞ የካሊፎርኒያ ነዋሪዎች ለቀው አዲሷ መኖሪያቸው እንድትሆን የመረጧት አሪዞናን ሲሆን 50,000 ሰዎች ወደ ፍሎሪዳ ሄደዋል። ስካት ስቶርጌት ጓዛቸውን ጠቅልለው ወደ ፍሎሪዳ ሊጓዙ በዝግጅት ላይ ናቸው።
I enjoyed my time but I'm ready to go.
እዚህ ደስ ብሎኝ ነው የኖርኩት። አሁን ግን ልሄድ ወስኛለሁ።
ካሊፎርኒያን ብዙዎች ነዋሪዎቿ በቃሽኝ እያሉ የጣሏት ቢሄዱም አሁንም ቢሆን ከሀገሪቱ ክፍለ ግዛቶች ሁሉ ትልቁን የህዝብ ብዛት እንደያዘች ነች። 39 ሚሊዮን ነዋሪዎች አሏት።
በአሁኑ ሰዓት በአይቮሪ ኮስት የተካሄደ ባለው የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ ናይጄሪያ እና ደቡብ አፍሪካ በመጫወት ላይ ይገኛሉ። ሁለቱ ቡድኖች አንድ ለአንድ ናቸው። እስካሁን በየነ ውጤት ኢኮንጎ ለናይጄሪያ፣ ሞኮይና ለደቡብ አፍሪካ ጎሎችን በፍጹም ቅጣት ምት አስቆጥረዋል። ጨዋታው ቀጥሏል። የሙሉ ሰዓት ውጤቱን በድረገጾቻችን ላይ እናጋራለን። ክብራትና ክብራን፣ የምሽቱ ስርጭታችን በዚህ ተጠናቋል። ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ፕሮግራሙን ከስቱዲዮ ውስጥ ተቆጣጠርልን ያመሸችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት። Thank you.